ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የታሰሩበት ምክንያት በወቅቱ በነበረው የህዝባዊ እምቢተኝነት ወይም የህዝቡ መብት ጥያቄ በነበረበት ወቅት ላይ ነው የተያዙት። አሁን እንዴት አድርገው ከዚህ ጋር ሊያገናኙት እንደቻሉ ግልጽ አይደለም።
ከአስቸኳይ ጊዜ አዋጁ በፊት ወደ 94 የሚሆኑ ከፍተኛ አመራርና አባላት በእስር ቤት እንደሚገኙ ይታወቃል። ነገር ግን ከአስቸኳይ ጊዜ አዋጁ በኋላ 3 ከፍተኛ አመራሮች እና 10 የሚሆኑ አመራሮች በጠቅላላ 23 አባላት የፓርቲው አባላት በእስር ላይ ናቸው። ከ80 በላይ ደጋፊዎች በእስር ላይ ናቸው ከአስቸኳይ ጊዜ አዋጁ በኋላ ማለት ነው።
የቀደሙት አቶ ሙልጌታ አበበ የመኢአድ ምክትል ፕሬዚዳንት፣ እርሳቸውን ተከትሎ የተሰሙት ደግሞ አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር ናቸው። ከታሰሩባቸው የአካባቢ እስር ቤቶች ዘመድ ጠያቂ ወደማያገኙበት ካምፖች ጭምር ተዛውረዋል ሲሉ የአባላቶቻቸውን መዛወር ነው የገለጡት። ዝርዝሩን በዕለቱ አብሬስ እናቀርባለን።
ደቡብ ሱዳን ውስጥ የሚገኘውን የመንግስታቱ ድርጅትን ጦር የሚቀላቀሉ የጃፓን ወታደሮች ጁባ ገቡ። ማሊ ለረጅም ጊዜ ሲስተጓጎልና ሲጠበቅ የቆየ ምርጫዋን አካሄደች። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመጪው አስተዳደራቸውን ቁልፍ ቦታዎች እየሞሉ ነው። ኤችአይቪ በደማቸው ውስጥ ያለ ሰዎች አሁን ከማንኛውም ጊዜ በተሻለ ሁኔታ መድኃኒት እንደሚያገኙ ተገለጸ። የዜናችን አርዕስት ናቸው።
የጅማ ዩኒቨርሲቲ ኪቶ ፋርዲሳ ግቢ ተማሪዎች ትናንት እሁድ ማታ የተቃውሞ ሰልፍ አደረጉ የሚለውን ጨምሮ ሌሎች ዘገባዎችም አሉን። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች ከዛሬ ሰኞ ህዳር 12 2009 ዓ ም ዝግጅቶቻችን ጋር የምሽቱ አስተናጋጆች አሉላ ከበደና
እኔም ሶሎሞን አባተ ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ከጆ ጊል ጋር እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን።
በቅድሚያ ግን የሰዓቱን የዓለም ዜና።
ደቡብ ሱዳን ውስጥ የሚገኘውን የተባበሩት መንግስታት ድርጅት ጸጥታ ጠባቂ ኃይል ይቀላቀላሉ የተባሉ የጃፓን ጦር አባላትን የያዘ አንድ ቡድን ዛሬ ጁባ ገባ። ጃፓን ኃይል የመጠቀም አቅም ያለውን የሰላም ጥበቃ ኃይል ወደ ውጪ ስትልክ ከሁለተኛው የዓለም ጦርነት ማብቃት ወዲህ ባለፉት 70 ዓመታት ያሁኑ የመጀመሪያ መሆኑ ነው። የዛሬዎቹ 350 ወታደሮች እዚያው የነበሩ የጃፓን ሰላም ጠባቂዎችን የሚተኩ ሲሆን አዲሶቹ ዘማቾች የጃፓን መንግሥት በሰጣቸው ፈቃድ ምክንያት ከመንግሥታቱ ድርጅትና ከተራድኦ ሠራተኞች የድረሱልን ጥሪ በመጣላቸው ጊዜ የኃይል ምላሽ መስጠት የሚችሉ መሆናቸው ተገልጿል። አቃቢያነ ሰላሙ ወታደሮች ባለፉ ጊዜያት የጥቃት ኢላማ ሆነው የቆዩ የተባበሩት መንግስታት ድርጅት ሰፈሮችንም የሚጠብቁ ሲሆን ዋና ከተማይቱ ጁባ ውስጥ ለሚካሄዱ የንድፍ ሥራና የግንባታ እንቅስቃሴዎች ድጋፍ እንደሚሰጡ ታውቋል።
ማሊ ለረዥም ጊዜ ሲስተጓጎልና ሲጠበቅ የቆየውን የአካባቢ ባለስልጣናት ምርጫ ትናንት አካሄደች። የትናንትናውን ምርጫ ሂደት በብዙ የምርጫ ወረዳዎች ላይ በጸጥታ ስጋት ሳቢያ የተሰረዘ መሆኑን አንድ እጩ ተወዳዳሪ መጠለፋቸው ተዘገበ። ለምርጫው እስካሁን መራዘም አስተዋጽኦ ካበረከቱት እክሎች መካከል ጂሃዲስቶች ብዙ ከተሞችን እየወረሩ መያዛቸው አንዱ ነው ተብሏል። ፕሬዚዳንት ኢብራሂም ባባካር ድምጻቸውን ሲሰጡ ከጋዜጠኞች ጋር ባደረጉት ንግግር ምርጫው ለአራት ጊዜ መራዘሙን አስታውሰው ይበቃል ነው ያሉት። የፖለቲካና የጸጥታ ሁኔታዎች በተመቻቹባቸው አካባቢዎች ምርጫው በሰላማዊ ሁኔታ እንዲካሄድ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ጥሪ አስተላልፈዋል።
ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመጪ አስተዳደራቸውን ቁልፍ ቦታዎች በቅርብ ታማኞቻቸው ለመሙላት እየሰሩ መሆኑ ተዘግቧል። ትራምፕ ትናንት ካነጋገሯቸው የፓርቲው መሪዎች መካከል በምርጫ ዘመቻው ወቅት ግንባር ቀደም ባላንጣ ሆነዋቸው የዘለቁት ያለፈው ምርጫ ተሸናፊ ሚት ሮምኒ ለውጭ ጉዳይ ሚኒስትርነት ከታጩ መካከል እንደሚገኙ ታውቋል። ዶናልድ ትራምፕ ወደ ምርጫ ውድድሩ ሲገቡ አንስቶ ሲደግፏቸው የነበሩትን ጡረታ የወጡትን የጦር ጀኔራል ማይክል ፍሊንን የብሔራዊ ጸጥታ አማካሪያቸው አድርገው ሾመዋቸዋል። በአንድ ወቅት የጦሩ የስለላ ባለሙያ የነበሩት ፍሊን የትራምፕ ደጋፊ በሆኑባቸው ዓመታት ይቅርታ በሆነባቸው ወራት ሙስሊሞችን መፍራት ብልህ አድራጎት ነው የሚል አይነት አነጋጋሪዎችና ብዙዎችንም ያስደምሙ የነበሩ አስተያየቶችን በትዊተር ያሰራጩ እንደነበር ዘገባዎች አስታውሰዋል። መረጃ ለማሰባሰብ የስቃይ አያያዝ ሊኖር እንደሚገባው ሲናገሩ የነበሩት ተመራጭ ፕሬዚዳንት ትራምፕ ለአዳዲስ ቦታዎች ከሾሟቸው ሰዎች መካከል ኦባማ የበረቱ የምርመራ ዘዴዎችን አለመቀበላቸውን ሲቃወሙ የቆዩትን እንደራሴ ማይክ ፖምፔዮን የማዕከላዊው የስለላ ድርጅት የሲአይኤ ዳይሬክተር እንዲሆኑ ሰይመዋቸዋል። እንደ ትራምፕ እንደ ራሳቸው ሁሉ የሙስሊም ስደተኞች ጉዳይ እንደሚያሳስባቸው ለሚናገሩትና ትራምፕን ከመጀመሪያው አንስቶ ሲደግፏቸው ለነበሩት የሕግ መወሰኛ ምክር ቤቱ አባል ጄፍ ሴሽንስ የጠቅላይ አቃቤ ሕግነቱን ቦታ ሰጥተዋል።
ተሰናባቹ ፕሬዚዳንት ባራክ ኦባማ በአውሮፓ የጀመሩትን ጉብኝት የተመለከተ ዘገባ ቆየት ብለን እናቀርባለን። ፔሩ ዋና ከተማ ሊማ ውስጥ በተካሄደ የእስያ ፓሲፊክ የምጣኔ ሀብት ትብብር መድረክ ዓመታዊ ጉባኤ መዘግየት ላይ የተናገሩት አሁንም ተሰናባቸው የዩናይት ስቴትስ ፕሬዚዳንት ባራክ ኦባማ ናቸው። ለሶሪያው ቀውስ በቅርብ ጊዜ መፍትሄ ይገኛል የሚል ሀሳብ እንደሌላቸውም አመልክተዋል። ፕሬዚዳንት ኦባማ ከሩሲያ አቻቸው ቭላዲሚር ፑቲን ጋር በስልክ መነጋገራቸውንና ሶሪያና ሩሲያ አሌፖ ላይ በሚያካሄዷቸው ድብደባዎች የሚፈሰውና የሚዘራው ደም በእጅጉ እንደሚያሳስባቸው የገለጹላቸው መሆኑን አመልክተዋል። ኦባማ ያንን ሀሳብ የሰጡት ጂሃዲስቶች የአሌፖን ከተማ ምስራቃዊ ክፍል ለቀው የሚወጡ ከሆነ ለአማጽያኑ የራስ አስተዳደር መብት እንዲሰጣቸው የተባበሩት መንግስታት ድርጅት ልዩ ልዑክ ስቴቨን ዲ ሚስቱራ ያቀረቡትን ሀሳብ ደማስቆ ውድቅ ካደረገች በኋላ ነው። የሶሪያ የውጭ ጉዳይ ሚኒስትር ዋሊድ ሙአለም ሀሳቡን ያልተቀበሉበት ምክንያት ሲገልጡ የብሔራዊ ሉዓላዊነታችን ጉዳይ ነው ያሉት። አድማጮች፣ ቀደም ብዬ የገለጥኩት የዩናይት ስቴትስ ተሰናባቹ ፕሬዚዳንት ባራክ ኦባማ በአውሮፓ የጀመሩትን በፕሬዚዳንትነት ያካሄዱትን የመጨረሻ የውጭ አገር ጉብኝት በፔሩ ቆይታቸው አጠናቀዋል። በጉብኝታቸው ወቅት በተመራጩ ፕሬዚዳንት ዶናልድ ትራምፕ አስተዳደር ወቅት የአገሪቱ የውጭ ፖሊሲ ሊቀየር ይችላል የሚለውን ስጋት ለማረጋጋት ሞክረዋል። ፕሬዚዳንት ኦባማ ፔሩ ላይ ስላደረጉት የስንብት ጉብኝት አብራቸው የተጓዘችው ዘጋቢያችን ሲድኒ ሳይን የላከችውን የዚህን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች።
ፕሬዚደንት ኦባማ ከእስያ ፓሲፊክ የኢኮኖሚ ጉባኤ ተሳታፊ 21 አገሮች መሪዎች ጋር ተነጋግረዋል። ለዓለም አቀፍ ንግድና ለትራንስ ፓሲፊክ ሽርክና ያላቸውን ድጋፍ ገልጸዋል። ከአሁን ወዲያ ግን ፍላጎትና ጥረቱ በእሳቸው ላይ የሚወሰን አለመሆኑን ሳያስገነዝቡ አላለፉም። የመጨረሻ ጋዜጣዊ ጉባኤያቸው ሲገባደድ አሜሪካ የዓለምን ስርዓት እንዲሁም ሰላምንና መረጋጋትን በመጠበቅ ብቃቷ ተኪ የሌላት ሀገር መሆኗን ለተመራጩ ፕሬዚደንት መልእክት አስተላልፈዋል።
በትክክለኛው ወገን ላይ ካልቆምን በሁሉም ቦታዎች ሙሉ በሙሉ ሊሳካ ባይችልም እንኳ ስለ ትክክለኛው ነገር ካልተከራከርንና ለዚያ ካልታገልን ይደረመስና ክፍተቱን የሚሞላ አይኖርም።
ተመራጩ ፕሬዚዳንት ስልጣኑን ሲረከቡ እሳቸውን ከመንቀፍ ይቆጠቡ እንደሆነ ለቀረበላቸው ጥያቄ ኦባማ ሲመልሱ ባለቤታቸውን ሚሼል ኦባማን ይዘው ወደ እረፍት ቦታ የመሄድ እቅድ እንዳላቸው፣ አዲሱን ፕሬዚደንት እንደሚያከብሩና ጊዜ እንደሚሰጧቸው አስገንዝበዋል። መሰረታዊ የሆነው እሴት አደጋ ላይ የሚወድቅ ሆኖ ከተሰማቸው ግን ሊናገሩ እንደሚችሉ አመላክተዋል። ባለፈው ቅዳሜ በሊማ ዩኒቨርሲቲ 1000 የሚሆኑ ከመላ ላቲን አሜሪካና ከካሪቢያን የተሰባሰቡ ወጣቶች የሞቀ አቀባበል አድርገውላቸዋል። ከትራምፕ አስተዳደር መጥፎውን ብቻ እንዳይጠብቁ ወጣቶችን ለማሳመን ሞክረዋል።
Democracy means that sometimes you have to compromise. And
ዲሞክራሲ ማለት አንዳንዴ መቻቻል፣ መተውና መቀባበል ሊኖር እንደሚችል ማጤን ያስፈልጋል። የምርጫዎቹ ውጤት ሁሌም ተስፋ የተጣለባቸው አይነቶች ይሆናሉ ማለት አይደለም።
ኦባማ በስንብቱ ንግግራቸው ወቅት ሎንሊ ፕላኔት ለተባለው የጉብኝት መመሪያ መጽሐፍ አሳታሚ ሲናገሩ በስምንት ዓመታቱ የሥልጣን ጊዜያቸው ወቅት በሚሊዮኖች ያህል የሚቆጠር ማይሎች ተጉዘው በመላ ዓለም ተገናኝተው ያነጋገሯቸው ወጣቶች ለመጻዩ ዕድል ተስፋ እንደሚሰጧቸው ገልጸዋል።
ጽንስ ማቋረጥን የካቶሊክ ቀሳውስት ሁሉ ይቅር የማለት ኃይል እንዲኖራቸው የሚያደርግ ሐዋርያዊ ትእዛዝ የሮማ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ ፍራንሲስ ዛሬ አወጡ። ያሁኑ ደብዳቤያቸው ቀደም ሲል ወጥቶ የነበረና ይህ የአውሮፓ ዓመት እስኪጠናቀቅ ብቻ እንዲሰራበት በአቡኑ ተደንግጎ የነበረው ትዕዛዝ ላልተወሰነ ጊዜ እንዲራዘም የወሰነ ነው። ከሐዋርያዊው ጦማር በፊት ጽንስ ማቋረጥን ይቅር የማለት ኃይል የነበራቸው ካቶሊካውያን ጳጳሳትና ልዩ የንስሐ አበው ነበሩ። ምህረትና መከራ በሚል ርዕስ የተዘጋጀውን ጦማር አቡኑ የፈረሙት ትናንት የምህረት ዓመት ሕዝባዊ የጸሎት ሥርዓት እንዳበቃ ሲሆን፣ ትዕዛዝ ሆኖ የታወጀው ግን ዛሬ ነው። ለዜና ያዝነው ሰዓት አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
እኔም ሶሎሞን አባተንን። በዓለም ዜናዎች የጀመረው የሰኞ ህዳር 12 2009 ዓ.ም ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እስከ ምሽቱ 4 ሰዓት ይቀጥላል።
በርከት ያሉ ዘገባዎችና ቅንብሮችን ለምሽቱ ይዘናል። ቀዳሚውን የዕለቱን አብይ ርዕስ እንሆን በል።
አንዳንድ ከፍተኛ የአመራር አባሎቻቸውን ጨምሮ በርካታ አባላትና ቁጥራቸው የበዛ ደጋፊዎቻቸው እንደታሰሩባቸው ከፊሉም ከታሰሩባቸው የአካባቢ እስር ቤቶች ዘመድ ጥያቄ ወደማያገኙባቸው ሰፈሮች አዛውረዋቸዋል ሲሉ ሁለት የፖለቲካ ፓርቲዎች አማረሩ። በአስቸኳይ ጊዜ አዋጁ ስም የዜጎች መብቶች እየተገፈፉ ነው ሲሉ የከሰሱት ተቃዋሚ ፓርቲዎች ያሉበት ያልታወቀ መኖራቸውንም ተናግረዋል። አሉላ ማምሻውን ወደ አዲስ አበባ ደውሎ የሁለት የፖለቲካ ተቃዋሚ ፓርቲዎች መሪዎችን አነጋግሮ ተከታዩን አጠናቅሯል።
የየፓርቲዎቻቸውን ጥያቄዎች ያሰሙት አቶ ሙሉጌታ አበበ የመኢአድ ምክትል ፕሬዚዳንት፣ አቶ የሺዋስ አሰፋ ደግሞ የሰማያዊ ፓርቲ ሊቀመንበር ናቸው። አዋጁ ከመደንገጉ አስቀድሞ የታሰሩ አንዳንድ የአመራር አባላቶችን የታሰሩበት ጉዳይ አያስከስሳቸውም፣ ሊለቀቁ ይገባል ሲል የክልሉ ፍትህ ቢሮ ለማረሚያ ቤቱና ለፖሊስ ደብዳቤ ቢጽፍም እስካሁን ያለመለቀቃቸውን እንዲያውም እንደ አዲስ በአስቸኳይ ጊዜ አዋጁ እንዲታይ የተደረገ ነው ሲሉ አስቀድሞ የተናገሩት የመያዱ አቶ ሙልጌታ አበበ ናቸው።
አቶ ሙልቀን አይናለም የሰሜን ቀጠና ኃላፊና የመያድ ከፍተኛ አመራር አባል ናቸው። የታሰሩት ከአዋጁ በፊት ነው። ወደ 3 ወር አካባቢ ነው አሁን ያላቸው ከታሰሩ እስር ቤት ከገቡት። አቶ ሙልቀንና አቶ ተሾመ ተሻለ የዳንግላ ነዋሪ ናቸው እና የመያድ ከፍተኛ አመራር አቶ ሙልቀን ሲሆን የዞኑ ሰብሳቢ ደግሞ አቶ ተሾመ ናቸው። የታሰሩበት ምክንያት በወቅቱ በነበረው የህዝባዊ እምቢተኝነት ወይም የህዝቡ መብት ጥያቄ በነበረበት ወቅት ላይ ነው የተያዙት። አሁን እንዴት አድርገው ከዚህ ጋር ሊያገናኙት እንደቻሉ ግልጽ አይደለም። በተደጋጋሚ ሞክረናል። የሚገርመው ራሱ የክልሉ የፍትህ ቢሮ ኃላፊው ራሱ አያስከስሳቸውም፣ ከስር ይፈቱ ብሎ ደብዳቤ ልኳል ለማረሚያ ቤቱና ለዳንግላ ወረዳ ፖሊስ ማለት ነው።
ከዚህ ጋር አያያዝም እንዴት እንዳያያዙት ሲሉ ከምኑ ጋር ማለት ነው? ከአስቸኳይ ጊዜ አዋጁ
ጋር አያያዝም። እነሱ የተያዙበት አስቸኳይ ጊዜ ከመታወጁ በፊት ነው። እስር ላይ ያሉ አሁን ከሶስት ወር አካባቢ ነው አሁን ያላቸው። 85 ቀን ታስረዋል አሁን እስከ ዛሬ ማለት ነው። ስለዚህ አሁን የፍትህ ቢሮም ይህን መርምሮ አያስከስሳቸውም፣ ሊለቀቁ ይገባል ብሎ ደብዳቤ ልኳል። ለወረዳ ፖሊስም ለማረሚያ ቤቱም እንዲለቀቁ አያስከስሳቸውም ብሎ የክልሉ ፍትህ ቢሮ ጽፏል ለዳንግላ ወረዳ። ዳንግላ ወረዳ ሲያሳብበው የነበረው አንድ ከዳኛ ልማከር፣ ሁለት ደብዳቤውን መልሼ ለክልሉ ኮማንድ ፖስት ኃላፊዎች ልኬዋለሁ ነው ያለው። እንዴት እንዳያያዙት ምንም ለዛ ነው። ከዛ ወደ ክልሉ ልኬዋለሁ አለ። አሁን ከትላንት ወዲያ ከማረሚያ ቤት ወጥተው ወደ ጣቢያ ገብተው የታድሶ ስልጠና መውሰድ አለባችሁ ተብለው የርዕዮተ ዓለም ልዩነት እያለን የምንወስደው ስልጠና የለም እኛ ልዩነታችን የርዕዮተ ዓለም ነው፣ የምንታገለው በሰላማዊ ትግል ነው፣ የታሰርንበት ምንም ያጠፋነው ጥፋት የለም፣ በቂ መረጃም የለብንም እያሉ ተገደው ነው ወደ ብር ሸለቆ ተወስደዋል ብለው ቤተሰቦቻቸው ሪፖርት ያደረጉልለኛል። በአሁኑ ሰዓት ላይ ብር ሸለቆ ነው የሚገኙት ሁለቱም ማለት ነው።
ከአዋጁ ድንጋጌ በፊት ቢወጡም አሁን በአዋጁ የሚታይ ቀደም ብሎ የገለጹትን ከእስር በኋላ ለሚለቀቁ ሰዎች የሚሰጠውን ስልጠናም በግድ እንዲሰጣቸው መደረጉን ነው ለእነኚህ ሁለት ከፍተኛ አመራር አባላት የተገለጸው።
አዎ፣ በግድ መውሰድ አለባችሁ ስልጠናውን ተብለው የርዕዮተ ዓለም ልዩነት እያለን ስልጠና አንወስድም፣ የተከሰሱንበትም የሰራነው ወንጀል የለም፣ በፍትህ ቢሮም በነዛ እንደምንለቀቅ አስተናብቶናል ይያሉ ተገደው ወደ ብርሸለቆ እንደተወሰዱ ነው ከቤተሰባቸው መረዳት የቻልነው። አዋጁ የታሰሩት ከአስር በላይ የሆኑ በምስራቅ ጎጃም አካባቢ በአዲስ አበባ እንደዚሁ የታሰሩ ሰዎች አሉ። የመያድ የዞንና የወረዳ አመራሮች ማለት ነው።
ታሰሩብን ያሏቸውን የድርጅቶቻቸውን ከፍተኛ አመራር አባላት ማንነት በመዘርዘር ሰላማዊ የመቃወም መብታችን ተጨፍልቋል፣ ለጠቅላይ ሚኒስትሩ ጽህፈት ቤትና በአስቸኳይ ጊዜ አዋጁ መሰረት ለተቋቋመው የማዘዣ ጣቢያ ወይም ጠቅላይ መምሪያ ያቀረብነው ጥያቄም ምላሽ አላገኘም ሲሉ የገለጡት ደግሞ የሰማያዊው ፓርቲ ሊቀመንበር አቶ የሸዋስ አሰፋ ናቸው።
በእርግጥ ከአስቸኳይ ጊዜ አዋጁ በፊት ወደ 94 የሚሆኑ ከፍተኛ አመራርና አባላት በእስር ቤት እንደሚገኙ ይታወቃል። ነገር ግን ከአስቸኳይ ጊዜ አዋጁ በኋላ 3 ከፍተኛ አመራሮች እና 10 የሚሆኑ አመራሮች በጠቅላላ 23 አባላት የፓርቲው አባላት በእስር ላይ ናቸው። ከ80 በላይ ደጋፊዎች በእስር ላይ ናቸው ከአስቸኳይ ጊዜ አዋጁ በኋላ ማለት ነው።
የት ነው ይህ የሆነው? እነኚህ ሰዎች የታሰሩት ከየት ነው? ከፍተኛ አመራር አባላቱን ስምና ኃላፊነታቸውን ጨምረው ቢገልጹልን።
በሁሉም የሀገሪቱ ክፍሎች ነው። ከአዲስ አበባ አለ፣ ከወሎ ሰቆጣ አለ፣ አርሲ በቆጂ አለ፣ ባህር ዳር አለ፣ በተለያዩ የሀገሪቱ ክፍሎች ናቸው። ከፍተኛ አመራሮችን በተመለከተ ግን ወይዘሪት ብሌን መስፍን በአዲሱ የተዋቀረው የሰማያዊ ፓርቲ ስራ አስፈጻሚ ኮሚቴ ውስጥ የሴቶች ጉዳይ ኃላፊ ሆነው የተሰየሙ ናቸው። መምህር አበባ ካሉ ደግሞ የውጭ ጉዳይ ኃላፊ ናቸው። ቀደም ሲል በነበረውም ካቢኔ ውስጥ የውጭ ጉዳይ ኃላፊ የነበሩ ናቸው። አቶ ይድነቃቸው ከበደ ደግሞ የብሔራዊ ምክር ቤት የሰማያዊ ፓርቲ የብሔራዊ ምክር ቤት ሰብሳቢ ነው። ሌሎችም ከፍተኛ አመራሮች እንደዚሁ ከዚህ ከአስቸኳይ ጊዜ አዋጁ በኋላ ተይዘው በእስር ላይ ናቸው። ነገር ግን ከዚህ ቀደምኛ የአስቸኳይ ጊዜ አዋጁ እንደታወጀ እንደ ፓርቲ መንቀሳቀስ እንችል እንደሆነ ወይም አዋጁ አግዶን እንደሆነ ለጠቅላይ ሚኒስትሩ ደብዳቤ ጽፈን ነው። ለዛ መልስ ሳይሰጥ ነው እነዚህ አባሎቻችን ወደ እስር የተወረወሩት። ከዛ በኋላም እነዚህ 23 አባላት እና አመራሮች ከታሰሩ በኋላም ለአስቸኳይ ጊዜ አዋጅ መርማሪ ቦርድ እነዚህ በሰላማዊ መንገድ የሚታገሉ የሰማያዊ ፓርቲ አባላት ናቸው፣ ስለዚህ መታሰር አይገባቸውም፣ ህገ መንግስታዊ መብታቸውን የተጠቀሙት በህገ መንግስቱ መሰረት ነው የተደራጀ ነው ብለን ደብዳቤ ጽፈን አስገባ ለአስቸኳይ ጊዜ አዋጅ መርማሪ ቦርድ ለሚባለው አስገብተን ነበር። ነገር ግን መልስ አልሰጡንም። ነገር ግን ደውለው ቀጠሮ ሲዘውን ነበር ዛሬ ሰኞና ማክሰኞ እናነጋግራቸዋለን ብለው ነው።
በደፈናው አነስተኛና ከፍተኛ ከሚሉ ውጪ የሚጠየቁባቸው ጥፋቶች በተጨባጭ አለመገለጣቸውን የአመራር አባሎቻችንና ደጋፊዎቻችንም ህገ መንግስታዊ መብት ተገፏል ያሉት የተቃዋሚ መሪዎች መንግስትን ማጥላላት የሚል ክስ አንዱ መሆኑን እንደተነገራቸው ገልጠዋል። አድማጮች፣ በዚህ ላይ ሰፋ ያለ ዘገባ በሰሞኑ ሪፖርቶቻችን እናቀርባለን።
አመሰግናለሁ አሉላ። ወደ ተከታዩ የመጽሔት ርዕስ እናልፋለን። የጅማ ዩኒቨርሲቲ ኪቶ ፉርዲሳ ግቢ ተማሪዎች ትናንት እሁድ ማታ የተቃውሞ ሰልፍ አድርገዋል። የኦሮምኛ ዝግጅት ክፍል ባልደረባችን ጃለን የገመዳ ወደዚያው ደውላ ነበር። ቆንጅታዬ ታቀርበዋለች።
የጅማ ዩኒቨርሲቲ ኪቶ ፉርዲሳ ግቢ ትናንት ማታ ከአምስት ሰዓት እስከ ሰባት ሰዓት ሰልፍ ያደረጉት ተማሪዎች የአስቸኳይ ጊዜ አዋጁ ስራ ላይ ከዋለ ወዲህ የጸጥታ ኃይሎች ሌሊት ሌሊት እየገቡ ተማሪዎችን ይወስዳሉ። እስካሁን የወሰዷቸውን የት እንዳደረሷቸውም አናውቅም ብለዋል። ለደህንነታቸው ሲሉ ስማቸውን መግለጽ ያልፈለጉ ተማሪዎች ከዩኒቨርሲቲው ከዋናው ግቢም ዶክተር ፈቃዱ አሰፋ የሚባሉ መምህር ተወስደዋል ብለዋል።
እኛ ግቢ ውስጥ ትላንት ማታ ከአምስት ሰዓት እስከ ሰባት ሰዓት ተቃውሞ ተካሂዷል። ከአስቸኳይ ጊዜ አዋጁ ወዲህ ብዙ ልጆች ተይዘዋል። የት እንዳሉ አይታወቅም። ማታ የወጡት ተማሪዎችም ጥያቄያቸው ኮማንድ ፖስቱ ከግቢው ይውጣልን፣ በአዋጁ የታሰሩ ተማሪዎች ይፈቱ የሚል ነው። ተቃውሞ ያደረጉት ተማሪዎች ዛሬ ጠዋትም ክፍል እንዳይገቡ የገቡትም እንዲወጡ ሲያስገድዱ ነበር።
ስሟ እንዳይጠቀስ የጠየቀችው የጅማ ዩኒቨርሲቲ ተማሪ ዓላማቸው ሳምንቱን ሙሉ ማለትም ከዛሬ ሰኞ እስከ አርብ የትምህርት ማቆም አድማ ማድረግ መሆኑን ጠቁማለች። ተማሪዎች ከሁሉም የዩኒቨርሲቲው የትምህርት ግቢዎች እየታሰሩ ቢሆንም የሚበዙት ግን ከመህንድስና ግቢ ነው ብላለች። ዛሬ ግቢ ውስጥ ያለውን ሁኔታ የተጠየቀችው ተማሪዋ እንዲህ ስትል ታስረዳለች።
አጋዚዎች ገብተዋል፣ ግቢ ውስጥ ናቸው። ያው እነሱ ሲመጡ እንግዲህ ተማሪዎቹም ፈርተው ይመስላል ተበተኑ። ዛሬ ጠዋት ልጆች እያሰሩ ነው። አንድ ልጅ ሲያዝ እኔ ራሴ በአይኔ አይቻለሁ። ከግቢ እንዳይወጡ ተከልክለዋል። 6 ሰዓት ላይ ብቻ ለሶላት ከፍተውላቸው መልሰው እየዘጉት ነው።
ስለ ሁኔታው ለመጠየቅ የጅማ ዩኒቨርሲቲ ፕሬዚደንት ፕሮፌሰር ፍቅሬ ለሜሳ ቢሮ ተደውሎ ስብሰባ ላይ መሆናቸው ተገልጿል። ሆኖም የኪቶ ፉርዲሳ ግቢ ተማሪዎች ዲን የሆኑት አቶ ከማል ቱሬ ተማሪዎቹ ጥያቄዎችን ማቅረባቸውን አረጋግጠዋል።
እውነት ነው፣ ልጆቹ ጥያቄ አቅርበዋል። እስካሁን ለማጣራት እየሞከርን ነው። በግቢው ሰላም ለማስፈን የሚሰሩ ፖሊሶች አሉ፣ ጠይቀናቸው ነበር። አሁንም የኮማንድ ፖስት ስብሰባ ላይ ናቸው። እኔ አልገባሁም፣ ውጭ ሆኜ እየጠበቅኩኝ ነው። ዛሬም ተማሪዎች ክፍል አንገባም እያሉ ስለነበር ያን አስመልክቶ ሲወጡ ነው ለማጣራት የሚቻለው።
ዶክተር ፍቃዱ አሰፋ የሚባሉት መምህር መታሰራቸውንስ ያውቃሉ? እውነት ነው ታስረዋል የሚል ጥያቄ ለእኚሁ ለተማሪዎቹ ዲን ቀርቦ ነበር።
አንድ ላይ እኮ ነው ዶክተሩም ተማሪዎቹም የተወሰዱት፣ አንድ ላይ ነው የሚል መረጃ ነው ያለኝ።
ሆኖም ስለ ሁኔታው ገና በደንብ ስላላጣራሁ ይህ ነው ብዬ ለመናገር ይከብደኛል ብለዋል የተማሪዎቹ ዲን።
አድማጮች፣ የመጽሔት ትንታኔ ርዕሶች ይቀጥላሉ። በዓለም ትልቁ የሆነው የዳዳብ ስደተኞች መጠለያ ጣቢያ ውስጥ ይኖሩ የነበሩ ኢትዮጵያውያን ወደ ሌላ የስደተኞች መጠለያ ጣቢያ እንደሚዛወሩ ከኬንያ መንግስት እንደተገለጸላቸውና በአሁኑም ወቅት ኑሯቸው በንጥልጥል መቆየቱን ነው የሚናገሩት። በዳዳብ ከሚኖሩት 300,000 ስደተኞች በርካታ ሺዎች የሚቆጠሩት ኢትዮጵያውያን ይገኙባቸዋል። በተለይ ሶማሊያውያን ስደተኞች ወደ ሀገራቸው እንዲመለሱ የኬንያ መንግስት ውሳኔ ቢያሳልፍም ተፈጻሚነቱ ለ6 ወራት መራዘሙ ተገልጧል። ሄኖክ ሰማእግዜር ዝርዝሩን ይዟል።
ዳዳቤ ስደተኞች መጠለያ ጣቢያ በአሁኑ ወቅት ወደ 300,000 የሚጠጉ ስደተኞችን ሲያስጠልል ከእነዚህ መካከል 12,000 የሚሆኑት ኢትዮጵያውያን መሆናቸውን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን UNHCR መዝግቧል። በዳዳብ በሚገኙ በርካታ ጣቢያዎች ስደተኞች በሸራና በፕላስቲክ ድንኳኖች ከመኖር አንስቶ የንግድ ተቋማትን መስርተው የሚኖሩ በርካታዎችም ያሉበት ነው። በደጋሃሌ የስደተኞች ጣቢያ የኢትዮጵያ ምግብ ቤትም አለ። በ1990ዎቹ በተለይ ወደ ዳዳብ ከሶማሊያ የተሰደዱ በርካታዎች ዛሬ የአውቶቡሶች ሱቆችና ሆቴሎች ባለቤት ለመሆንም በቅተዋል። በዚህ ጣቢያ ከሚኖሩት ኢትዮጵያውያን መካከል ለአሜሪካ ድምፅ የሶማለኛ ዝግጅት ክፍል ሲናገሩ ወደ ካኩማ የስደተኞች ጣቢያ እንደሚዛወሩ ቢነገራቸውም ኑሯቸውን ተረጋግተው ለመምራት የሚያስችል ሁኔታ እንዳልተፈጠረላቸው ገልጸዋል።
በመጀመሪያ ሁላችሁንም ሰላም እላችኋለሁ። እኔ የመጣሁት ከኦሮሚያ ክልል ከኢትዮጵያ ነው። አለማየሁ እባላለሁ። እዚህ ሪፊውጂ ከ2006 ጀምሮ እዚህ ነው ያለሁት። የኬንያ መንግስት በአሁኑ ሰዓት የደደበን ሪፊውጅ ካምፕ ለመዝጋት እቅድ እያዘጋጀ ስለሆነ ብዙ ስደተኞች ግራ ተጋብተን ያለ ነው። ምክንያቱም አንዴ ትሄዳላችሁ፣ አንዴ ትቀመጣላችሁ ይለናል። ለመቀመጥም ሴት እንደሆንን መቀመጥ አልቻልንም። ለመሄድም ተዘጋጅተን ለመሄድ አልቻልንም እና በጣም በችግር ላይ ነው ያለነ በአሁን ሰዓት። ምክንያቱም አንድ ውሳኔ አላገኘንም። አሁን የኬንያ መንግስት እስከ 6 ወር ጊዜ ሰጥቷል። ከ6 ወር በፊት ማይኖሪቲን ወደ ካኩማ አነሳለሁ ይላል። ያም የእኛ ፍላጎት አይደለም። እኛ የመጣ ነው እዛ እርሻ ለማረስ ወይም ደግሞ ኬንያ አገር ውስጥ ለመቀመጥ አይደለም የመጣ ነው። የመጣ ነው ራሳችንን ለማዳን የፖለቲካ ስደተኞች ስለሆን ለፖለቲካ ስደተኞች ለዓለም ኮሚኒቲ የምንናገረው በደደብ ሪፊውጅ ካምፕ ያለንን ስደተኞች ችግራችንን ተመልክታችሁ የኦሮሞን ሕዝብ በአገሪቱ ውስጥ ወያኔ መንግስት በእኛ ላይ በሚያደርሰው ጭቆና ወገኖቻችን በአሁን ሰዓት በማለቅ ላይ፣ ሽማግሌዎቻችን በመገደል ላይ፣ ሌሎች በእስር ቤት በመጋዝ ላይ ናቸው ያሉ። ይሄ ሁሉ ችግር በኢትዮጵያ መንግስት የሚደርስብን ችግር፣ በኦሮሞ ህዝብና በአማራ ህዝብ ላይ የሚደርሰው ችግር ታይቶ የዓለም ኮሚኒቲ ማለት የዓለም ህብረተሰብ ለእኛ መጮህ አለበት። እኛ ከዚህ ችግር ማውጣት አለበት። ስንት ቤተሰቦቻችን እየሞቱ ናቸው በአሁን ሰዓት፣ ስንቱ እየታሰሩ ናቸው። እና በጣም ችግር ላይ ያለ የኦሮሞ ህዝብ በአሁን ሰዓት በኢትዮጵያ። እና የምለው በአሁን ሰዓት የኬንያ መንግስት እስካሁን ድረስ ስላስቀመጠን ለኬንያ መንግስት እናመሰግናለን። ለወደፊቱም የረጅም ጊዜ እቅድ የኬንያ መንግስት እንዲፈቅድና በዚህ በካምፕ ውስጥ ሴት እንደሆነ የመጨረሻው ውሳኔ እስከምናገኝ ድረስ እዚህ እንዲፈቅድልን እንጠይቃለን። አመሰግናለን።
በኢፎ የስደተኞች መጠለያ ጣቢያ ኦሮሞ ጎዳና የሚባል በስደተኞቹ በራሳቸው ስም የወጣለት የፕላስቲክ ድንኳኖች በዳልቻ አሸዋማ አፈር ላይ የተተከሉበት መደዳ ሰፈር አለ። ከኦሮሚያ ክልል የተሰደዱ በርካታዎች በዚህ አካባቢ በህብረት ይኖራሉ። በዳዳብ የኦሮሞ ማህበረሰብ ወኪል ነኝ ያሉ ለአሜሪካ ድምፅ ስለ ሁኔታቸው እንዲህ ብለዋል።
ኦሮሞ ኮሚኒቲ ቼርማን ዳዳብ ረቲ ሀሊ ዳዳብ ኬሰ ጅሮ ሀማ
አሁን በዳዳብ ውስጥ ያለው ችግር የሶማሌ ስደተኞችን ወደ አገራችሁ ተመለሱ እያሏቸው ነው። የሌሎች ዜጎችን እንደ ኢትዮጵያ፣ እንደ ሱዳን፣ ብሩንዲ፣ ኮንጎ እና ሌሎችን ደግሞ ወደ ካኩማ ካምፕ እናዛውራችኋለን እያሉን ነው። ይሄ ካምፕ ከተመሰረተ 25 ዓመታት አልፎታል። ከ3000 ስደተኞች በላይ ናቸው የሚኖሩበት። ብዙ ሰዎች ለብዙ ዓመታት ስለኖሩበት እንደ መኖሪያ ቤታቸው ነው የሚቆጥሩት። ልጆች እየተማሩበት ነው። የተለያዩ ህዝቦች በተለይ ከኢትዮጵያ የመጡት ሰዎች የተለያዩ ችግሮች እየገጠሟቸው ነበር።
ባሳለፍነው ሳምንት የኬንያ መንግስት ግዙፉን የዳዳብ የስደተኞች ካምፕ ለመዝጋት ያደረገውን ውሳኔ በይደር እንደያዘው ማስታወቁ ይታወሳል። በካምፑ ከሚበዙት ሶማሊያውያን መካከል የኬንያ የአገር አስተዳደር ሚኒስትር ፈቃደኛ የሆኑትን የመመለሱ ሂደት ግን እንደሚቀጥል ጨምሮ አስታውቋል።
ወደ ተከታዩ ዘገባ እናልፋለን። 42,000 ተሳታፊዎች እንደሮጡበት የተነገረው 16ኛው ታላቁ ሩጫ በኢትዮጵያ የአስቸኳይ ጊዜ አዋጅ በሀገሪቱ ላይ ከተጣለ ወዲህ ብዛት ያለው ሰው በአንድ ላይ የተሰበሰበበት የመጀመሪያው አጋጣሚ ሆኗል። ፍርሃት የነበረ ቢሆንም ሩጫው በሰላም ተጠናቋል ሲል የታላቁ ሩጫ መስራችና ዳይሬክተር ኃይሌ ገብረስላሴ ለአሜሪካ ድምፅ በሰጠው መግለጫ ተናግሯል። እስክንድር ፍሬው ተጨማሪ አለው።
ታላቁ ሩጫ በኢትዮጵያ ለ16 ዓመታት ለ16 ጊዜ የተካሄደ የአደባባይ ትዕይንት ሆኖ ቀጥሏል። በተለየ ዘንድሮው በአገሪቱ ወቅታዊ ሁኔታ ምክንያት ላይካሄድ እንደሚችል የብዙዎች ጥርጣሬ ነበር። ተግባራዊ እየተደረገ ያለው የአስቸኳይ ጊዜ አዋጅም እንዲህ አይነቱ ዝግጅት ስለመፍቀዱ እርግጠኛ ያልሆኑ ስጋት የገባቸው አልጠፉም። ከተጀመረ አንድም ጊዜ ያልተቋረጠው ውድድር ግን የተሳታፊዎቹን ቁጥር አሳድጎ ጭምር እነሆ በትናንትናው ዕለት ተካሂዷል። እርግጥ ከተለያዩ የውጭ ሀገራት የመጡ ተሳታፊዎች ቁጥር ካለፉት ዓመታት ያነሰ መሆኑን አዘጋጆቹ አስታውቀዋል። ባለፈው ዓመት 700 የነበረው የእነዚህ ተሳታፊዎች ቁጥር ዘንድሮ ወደ 250 ዝቅ ማለቱን የጠቆሙት በድምር ካለፉት ዓመታት በበለጠ 42,000 ሰዎች የተሳተፉበት ውድድር በተሳካ ሁኔታ መጠናቀቁ ግን አዘጋጆቹን አስደስቷል። ካለፉት ዓመታት የታላቁ ሩጫ ውድድሮች በአንዳንዶቹ የተቃውሞ ድምጾች ተስተውለዋል። የተለያዩ መልእክቶችን ያዘሉ ዜማዎች የተደመጡባቸው፣ መፈክሮች የተስተጋቡባቸው ውድድሮች ይታወሳሉ። የዘንድሮ በተለይ ከአስቸኳይ ጊዜ አዋጁ ጋር በተያያዘ ጭራሹኑ ላይሳካ እንደሚችል የአንዳንድ ወገኖች ስጋት እንደነበር የውድድሩ መስራችና ዳይሬክተር እንደዚሁም የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኃይሌ ገብረስላሴ አስታውሷል። ውድድሩ ግን መሳካቱን አመልክቷል። ተሳታፊዎቹ የተለያየ አመለካከት ቢኖራቸውም በሰላምና በአንድነት ውድድሩን አጠናቀዋል ሲል ነው ሁኔታውን የገለጸው።
የምታየው 42,000 በሙሉ ከለር ብሎ ነው የሚሮጠው። ሁሉም የተለያየ አመለካከት፣ የተለያየ ድጋፍ፣ የተለያየ እንትን ነው ያሉ። እዚህ ሲመጣ ግን አንዱን ከአንዱ አትለኝ አንድ ነው እና ይሄ በእውነት በጣም ኮርቼበታለሁ። ህዝቡንም በጣም አመሰግነዋለሁ። በጨዋ መልክ፣ በስፖርታዊ መልክ ሮጦ ሜዳሊያውን እየወሰደ ሄዷል። ለሚቀጥለውም አመት እንደዚህ አይነት ነገር እኛ ኢትዮጵያኖች ልዩነት ሊኖረን ይችላል፣ ግን በዚህ ጉዳይ አንድ ነው የሚያደርገን። በዚህ ጉዳይ ሁሌ አንድ ነን። ኢትዮጵያዊ ሁሌ አንድ የሚያደርጋቸው ነገር ስፖርት አለው፣ ሀገር ሲወረር አለው፣ ሌላም ሌላም እና በጣም ዛሬ የቆራሁበት ቀን ነው፣ የተደሰትኩበት ቀን ነው። ኢትዮጵያ ሕዝብ ሁሉ አስደስቶኛል።
በውድድሩ ላይ ያነጋገርኳቸው ተሳታፊዎችም ተመሳሳይ ሀሳብ አንጸባርቀዋል። አቤል አመንቲ ከነዚህ አንዱ ነው።
ፍርሃት ነበረ፣ ግን ደስ በሚል ሁኔታ ፕሮግራሙ ተጠናቋል፣ የሚያዝናና ሁኔታ ተጠናቋል።
ሌላው አስተያየት ሰጪ ቴዎድሮስ ገብረ ጊዮርጊስም ውድድሩ የተለያየ አመለካከት ያላቸው ሰዎች በአንድነት የሮጡበት ነው ባይ ነው።
ትንሽ ስጋት ምናምን ነገር ችግር ነበረ። አሁን ግን ያው ሁሉ ነገር ሰው የተለያየ እንደ መልካችን የተለያየ አመለካከት ነው ያለን። ነገር ግን ዛሬ ሁሉ በአንድነት ነው የሮጥን ያለ ነው። ችግሮቻችንን የተለያዩ ነገሮቻችንን ችለን ያው በሰላም ነው የመጣ ነው ማለት ጨርስ ነው።
ታላቁ ሩጫ ከአገራችን በዓላት አንዱ የሆነ ነው ያለችው የበረራ አስተናጋጅ ጊፍቲ ስለሽም በተሳካ ሁኔታ መጠናቀቁ እንዳስደሰታት ተናግራለች።
ታላቁ ሩጫ ማለት እንደ በዓል ሆኗል፣ እንደ ሀገራችን መጠሪያ እና እንደ በዓል ስለሆነ ልናከብረው የሚገባ ስለሆነ ለዛ ብዬ በየዓመቱ ሮጣለሁ።
ይሄኛው የዘንድሮ ውድድር አሁን በሀገሪቱ ባለው ተጨባጭ ሁኔታ ምክንያት ወቅታዊ ሁኔታ ምክንያት ላይካሄድም ይችላል የሚሉ ስጋቶችም ነበሩ። አሁን ግን ተሳክቶ ተካሂደዋል እና ከዚህ አንጻር እንዴት አያችሁት ያለውን ሁኔታ?
በጣም ደስ ይላል። በሰላም መጨረሳችን ሴኪሪቲውን በጣም ደስ ይል ነበር። ከመጀመሪያው ጀምሮ ጥበቃው፣ ሰሻው በጣም ደስ ይል ነበር። እግዚአብሔር ይመስገን በሰላም ተካሂዷል።
ታላቁ ሩጫ በኢትዮጵያ በተሳታፊዎች ቁጥር ከአፍሪካ የመጀመሪያውን ደረጃ የያዘ የጎዳና ላይ ውድድር ነው። ኢትዮጵያዊቷ የኦሎምፒክ የወርቅ ሜዳሊያ ባለቤት አልማዝ አያና ይህ በራሱ ስኬት መሆኑን አስታውሳለች።
ይህን ትልቅ ውድድር ማዘጋጀት ከባድ ነው። ብዙ ህዝብ አለው፣ ብዙ ተሳታፊዎች አሉ። በዚሁ በሚቀጥል ደስ ይላል። በጣም ሀገራችን ለማስተዋወቅ ግዴታ ውጭ ላይ አይደለም ሀገሩ የሚታወቀው፣ የውጭ ዜጋዎችም ይመጣሉ እና ደስ ይላል። ለሀገራችንም በጣም አሪፍ ነው።
ከኢትዮጵያውያን በተጨማሪ ከደቡብ አፍሪካ፣ ከኬንያ እና ከቻይና የመጡ ታዋቂ አትሌቶች በዚህ ውድድር መሳተፋቸው ተገልጿል። ተቀማጭነታቸው አዲስ አበባ በሆነ የውጭ ሀገራት አምባሳደሮች መካከልም ውድድር ተካሂዷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባዎቹ እናመሰግናለን። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው የእናንተ አስተያየቶች ለሰዓቱ ጥቂቱ እንስማ።
ሀይ ቪኦኤ የአማርኛ ክፍል ቋንቋ አዘጋጆች፣ አስተያየት መስጠት የፈለግኩት አንዳንድ ሰዎችን ቃለ መጠየቅ በምታደርጉበት ጊዜ በሚኖሩበት ሀገር ቋንቋ እንግሊዝኛ ሊሆን ይችላል፣ ሌሎችንም ቋንቋ በሚያስገቡበት ጊዜ እነሱን ለማረም ብላችሁ የምታደርጉት በጣም ፕሮግራሙን ይረብሻል። ሰውን ሀሳቡን መቆራረጥ ነው የሚሆነው። እና እናንተ የአማርኛ ቋንቋ አስተማሪዎች ናችሁ ወይስ ደግሞ ጋዜጠኞች ናችሁ? እና ይህን እንድታስተካክሉት ነው። ሰው ይገባዋል ምን ማለት እንደፈለጉ። ስለዚህ ሀሳባቸውን እንድታስጨርሱ ዝም እንድትሉ፣ ዝም ብሎ ጣልቃ እየገባችሁ መበጥበጥ አድርጌ ነው የማየውና ይሄን ለማለት ነው። አመሰግናለሁ።
ናስጥልኝ። ዛሬ ደወልኩት ፕሮፌሰር ስቄል በአትላንታ ጆርጂያ የኦሮሚያን ህዝብ አስመልክቶ ለዛ ህዝብ ችግር ስብሰባ ከተቀመጡ በኋላ ያደረጉትን የሬዲዮ ቃለ ምልልስ ከሰማው በኋላ ነው። ይኸውም ላለፉት 5 ዓመታት ገዢው የወያኔ ኢህአዴግ መንግስት የኢትዮጵያን ህዝብ ከፋፍሎ አንድ እንዳይሆን አድርጎ ያደረገውን ስልጣን ላይ ለመቆየት ነው። ከአሁን በኋላ ለኦሮሚያ ህዝብ እንታገላለን ብሎ የሚሉ በተለይ የኦሮሞ ሊቃን ይሄንን የመለያየት ሀሳብ ትተው ኢትዮጵያ ለዘመናት የአፍሪካ የጥቁሮች የነጻነት ተምሳሌት የሆነችን አገር ታሪክ አጥፍተው በአንድ በጥቂት ብሔር ብቻ ኦሮሚያ ማለት አያስኬድም። ይሄም ለ25 ዓመት ውጤቱን አሳይቷል። መለያየቱ በምድራዊ አቀማመጥ የኦሮሚያ ህዝብ የሰፈረው ከሞያሌ ጀምሮ እስከ ወሎ፣ እስከ ጎጃም፣ እስከ ከፋ፣ እስከ ሚዛን በተለያዩ ቦታዎች በመሆኑ ትግሉ ውጤት የሚያመጣው አንድ ሆኖ እጅ ለእጅ በመታገል ነው ኢህአዴግ ወያኔ መንግስት ሊጣል የሚችለው። ኦሮሚያ የሚለውን ሀሳብ ላለፉት 5 ዓመታት አላዋጣም። እኔ እንደ ኦሮሞ ሆኜ የምናገረው ትግሉ የሚያዋጣው አንድ ሆነን ስንታገል ብቻ ነው ብዬ እና ኢትዮጵያም ያለው ኦሮሞ ወይም አማራ ወይም ሲዳሞ ይሄንን አብሮ ስለሚኖሩ መሬት ላይ አብረን ታግለን እናሸንፍ ነው የሚለው።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በፕሮግራሞቻችን በቀረቡ ርዕሶች ላይ አስተያየቶቻችሁን ማድረሳችሁን ቀጥሎ ሰለሞን፣ አንደኛው ተናጋሪ ወይም አንደኛው አድማጫችን ያቀረቡት ጥያቄ ወይም ትችት መሰረትም አለው ግን መልስ ይጠይቃልና አሻሚውን ነገር እናስቀድም። የተናጋሪውን የንግግር መልእክት የንግግሩን ፍሰት በሚያሻማ መልኩ ጣልቃ ከገባን ትክክል አይደለም። ከዚህ ቀደም ካደረግን ይቅርታን ጠይቃለን። ጥያቄያቸውም አግባብ ይመስለኛል። በሚኖሩበት ሀገር ቋንቋ ብለዋል። በእንግሊዝኛም ቢሆን ሰዎቹ ሲናገሩ ተዋቸው ሰው ይገባዋል ብለዋል። እዚህ ጋር ነው ከእሳቸው ጋር የምንለያይ ይመስለኝ። አንደኛ ጣልቃ መግባትና መበጥበጥ የሚለው ድረስ ከደረሰ በእርግጠኛ ኃላፊነት ያለበት ነው። ሌላኛው ግን አንደኛ የሚበልጡት በኢትዮጵያ ያሉ ሰዎች ናቸው፣ ውጭ ሀገር ያሉም አይደሉም። በአማርኛ ውስጥ የሚበዛውን እንግሊዝኛ ትርጉሙን በተፋለሰ መልእክት እንዲቀርብ የሚሆነው እና የእኛን ጣልቃ መግባት ግድ የሚለው ሁለተኛ፣ እኛም ስናደምጥ የእነሱን ንግግር በማያቋርጥ መልኩ ተጠንቅቀን ማድረግ እንሞክራለን። እሳቸው እንዳሉት ግን ጣልቃ መግባት ድረስ ከደረስን ጥፋተኛ ልንሆን ነው እና ያን ሚዛን ማየት ያለባቸው ይመስለኛል።
እስቲ አሉላ፣ ይሄንን ጉዳይ እንደ መነጋገሪያ ሀሳብ አድርገን ለአድማጮቻችን ክፍት እናድርገው፣
ይነጋገሩበት። ይሄ ከሁሉም የተሻለ ይመስለኛል። አድማጮች፣ ለእናንተ ተከፍተዋል። መልሰን ወደ እናንተ አድርሰናል። አድማጫችን የተናገሩትን አሻሚውን ነገር መሰረት አድርጋችሁ ጣልቃ መግባትና ንግግሩን ፍሰት ማወቅ ከሆነ የእኛ ኃላፊነት ሊሆን በአግባቡ ደግሞ በሚነገር ቋንቋ ተመጣጣኝ የአማርኛ ቋንቋ እያለው እንግሊዝኛ የግድ የሚገባበትን ቅልቅል የሆነውን አነጋገር ለማስተካከል የምንገባበትን መንገድ ትክክለኝነት ሲኖረው የሆነ ወይ ተነጋገሩበት፣ አስተያየታችሁን አድርሱን።
ክቡራትና ክቡራን አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚሰራጭላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ከምሽቱ 3 ሰዓት ከ37 ደቂቃ ሆኗል። አዲስ አበባ ላይ ዋሽንግተን ዲሲና አካባቢዋ ከቀኑ 7 ሰዓት ከ37 ደቂቃ ነው። ጆጊል ቴክኒሻኑ፣ ንጉሡ ታምሬ አቀናባሪው፣ እንዲሁም አሉላ ከበደና እኔም ሶሎሞን አባተንን የምሽቱን መሪ ይዘን አብረናችሁ ያለ ነው። ሁለተኛው አጋማሽ በስፖርት ዝግጅታችን ይጀምራል። ሶሎሞን ክፍሌ።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በፈረንሳዩ ከቡሎኝ እስከ ቢላኩር ግማሽ ማራቶን ዘውድነሽ አየለ ከኢትዮጵያ የሴቶቹን አሸንፋለች። ይታያል አጥናፉ በወንዶቹ በሁለተኝነት ገብቷል። በኒው ዴልሂ ህንድ ግማሽ ማራቶንም በሴቶቹ ድሉ የኢትዮጵያ ሆኗል። ወርቅነሽ ደገፋ አንደኛ ወጥታለች። ኬንያውያን እንደተለመደው የበላይነቱን አሳይተዋል። የትላንቱን ታላቁ ሩጫ በኢትዮጵያና የእግር ኳስ ስፖርት ዜናዎች ይዘናል። አብራችሁን ቆዩ። የትላንቱን አዲስ አበባ ከተማ የተካሄደውን 16ኛውን ታላቁ ሩጫ በኢትዮጵያ ዜና ላስቀድም። ያሸነፉት የወንዶቹን አቤ ጋሻሁንና የሴቶቹን ድቲን ተስፋዬ ሲሆኑ ቅድሚያ ግምት የተሰጣቸው ግን ሌሎች ነበሩ። ተባባሪ አዘጋጅ ገዛኸኝ ጾም መስቀል ተከታትሏል።
መነሻና መድረሻውን በአዲስ አበባው መስቀል አደባባይ ያደረገው 16ኛው ታላቁ ሩጫ በኢትዮጵያ የ10 ኪሎ ሜትር የጎዳና ሩጫ ትናንት በድምቀት ተጠናቋል። የውድድሩ መስራችና የቦርድ ሰብሳቢ ሻለቃ ኃይሌ ገብረስላሴና የሪዮ ኦሎምፒክ ኮከቦች ባስጀመሩት ዓመታዊ የጎዳና ሩጫ በሁለቱም ጾታ አሸናፊ የሆኑት በእድሜ በጣም ወጣቶች መሆናቸው በውድድሩ 16 ዓመታት ታሪክ የመጀመሪያ ድንቅ ክስተት ሊባል ይቻላል። አትሌት አቤ ጋሻሁን በደብረ ብርሃን ወጣቶች ማሰልጠኛ ማዕከል የተገኘ 17 ዓመት ወጣት ሲሆን በሴቶች ያሸነፈችው ደግሞ አትሌት ፎንቴ ተስፋዬን በተመሳሳይ እድሜ ያለች የመሶቦ ሲሚንቶ ፋብሪካ ስፖርት ክለብ አባል ናት። ከወደቀበት ተነስቶ አንደኛ በመሆን ያሸነፈው አትሌት አቤ ጋሻሁን ርቀቱን ለመፈጸም 28 ደቂቃ ከ53 ሰኮንድ ወስዶበታል። ኬንያዊው ጅሩም ሉምባሳም ከአቤ ጋሻው ጋር ለመፎካከር ከፍተኛ የአንገት ለአንገት ጠንካራ ፉክክር አድርገዋል። በአንድ ሴኮንድ ተቀድሞ ሁለተኛ ሲወጣ ኬንያዊ አዱኛ ታከለ ከኦሮሚያ ሶስተኛ ሆኗል። በሴቶች አትሌት ፎንቴ ደሳይ 33:09 አስመዝግባለች። አትሌት ታደለች በቀለም ሁለተኛ ሆናለች። በሁለቱም ጾታ አንደኛ እስከ ሶስተኛ የወጡ አትሌቶች 50,000 25,000 እና 15,000 ብር የገንዘብ ሽልማት ተበርክቶላቸዋል።
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። ትላንት በተለያዩ የዓለም ከተሞችም ዓለም አቀፍ ሩጫ ውድድሮች ተካሂደዋል። በፈረንሳዩ ከቡሊዮን እስከ ቢላኩር ግማሽ ማራቶን የሴቶቹን ያሸነፈችው እንዳልኩት ኢትዮጵያዊቷ አትሌት ዘውድነሽ አየለ ናት። ሞሪስ ሙኔኔ ከኬንያ በወንዶቹ ቀድሞ ገብቷል። ይታያል አጥናፉ መሃል ገብቶ በሁለተኝነት ባያጠናቅቅ ኖሮ ኬንያውያኑ ከአንደኛ እስከ ሶስተኛ ያለውን ስፍራ በሙሉ ጠራርገው በወሰዱ ነበር። በሴቶቹ ግን በዘውድነሽ አየለ የተመራው ቡድን ደማሪስ አብራንና ዝናሽ ገዝሙን አስከትላ ሦስቱን ከፍተኛ ስፍራ ወስደዋል። የወንዶቹን ያሸነፈው የ21 ዓመቱ ኬንያዊ ሞሪስ ሙኔኔ ከፍጻሜው በኋላ ለጋዜጠኞች ሲናገር እቅዴ በቀዳሚ ሯጮች መሃል ተደብቆ ቆይቶ ማብቂያው ሲቃረብ ተፈትልኮ መውጣት ነበረ። በጥንካሬ ለመጨረስ ያደረግኩት ጥረት ተሳክቶልኛል ብሏል። የገባበት ጊዜም 1:02:04 ሆኗል። ከይታያል አጥናፉ በሁለት ሴኮንዶች ብቻ ነው የተሻለው። የዘውድነሽ አየለ ሰዓትም ጥሩ ነው፣ 1:10:21። ወደ ኒው ዴልሂ ህንድ እናምራ። እዚያም በሴቶቹ ያሸነፈችው አትሌት ከኢትዮጵያ ናት። የሻነሽ አባባልን በሁለተኝነት አስከትላ ስትገባ 1:07:42 አስመዝግባለች። ኢንዊድ ኪፕቾጌ ከኬንያ የወንዶቹን በ59:44 ፈጣን ጊዜ አስመዝግቦ በአንደኝነት ጨርሷል። የይገረም ደመላሽ ድንቅ ሰዓትም ከአንድ ሰዓት በታች ነው፣ 59:48። ወደ ቫሌንሲያ ስፔን ከተማ አልፈን የሩጫውን ዜና እናበቃለን። እዚያ በተካሄደው ሙሉ ማራቶን በሁለቱም ጾታዎች ድል የተጎናጸፉት የኬንያ አትሌቶች መሆናቸውን እናገኛለን። እንዲያውም ኤርትራዊው ወልደ ሚካኤል ክብሮምና የሞሮኮው ሐሰን አቡካር ጣልቃ ባይገቡባቸው ኖሮ ከአንደኛ እስከ አምስተኛ ያለውን ስፍራ ይወስዱ ነበር። አሁንም ቢሆን በቪክቶር ኪፕቾሪር እየተመሩ ከአንደኛ እስከ አራተኛ ተከታትለው ገብተዋል። የአንደኛው ሰዓት 2:07:39 ተመዝግቧል። በሴቶቹም የኬንያ አትሌቶች ቫሌሪ አይቤይ እና ናንሲ ኪፕሮፕ አንደኛና ሁለተኛ ሲሆኑ ኢትዮጵያውያኑ ቤተልሔም ቸርነትና አበሩ መኩሪያ የሦስተኛና አራተኛነቱን ቦታ አግኝተዋል። የአንደኛዋ የቫሌሪ ጊዜ 2:24:48 ተመዝግቧል። ሩጫውን በዚሁ ላብቃ። ለእግር ኳሱ ስፖርት ዜና እንደገና ወደ አዲስ አበባው ዘጋቢ ገዛኸኝ ጽዮን መስቀል እመልሳችኋለሁ። መቀጠል ትችላለህ ገዛኸኝ።
በኢትዮጵያ ፕሪምየር ሊግ የሁለተኛ ሳምንት ጨዋታዎች ቅዳሜና እሁድ ተካሂደዋል። ከስድስት ጨዋታዎችም 11 ተመዝግበዋል። የአምናው ሻምፒዮን ቅዱስ ጊዮርጊስ ዘንድሮም ከአጀማመሩ የሚቀመስ አልሆነም። ጊዮርጊስ በፍጹም የጨዋታ ብልጫ ደደቢትን በምንተስኖት አዳንና በአዳነ ግርማ 2-2 ረትቷል። ደደቢት ባለፈው ሳምንት በቡና ላይ ያሳየውን የበላይነት በጊዮርጊስ የሚደግማል ተብሎ ተጠብቆ ነበር። አልተሳካለትም። በተቃራኒ ጊዮርጊስ በቀላሉ አሸንፎታል። ከትናንት በስቲያ ኢትዮጵያ ቡና መጠነኛ ብልጫ ባሳየበት እንቅስቃሴ ከመከላከያ ጋር በአቻ 2-2 ተለያይተዋል። ቡና እንዳለፈው ሳምንት ሁሉ አንድ ተጫዋች በቀይ ተቀንሶበት 30 በጎዶሎ መጫወት ግድ ብሎታል። የመከላከያ ልጆችም የቡናን የቁጥር ማነስ በሚገባ ተጠቅመው ከኋላ እየተነሱ ሙሉ ጨዋታውን በአቻ ውጤት ነጥብ ተጋርተዋል። በክልል ከተሞች አዳማ ከነማ ሲዳማ ቡናን 2-0፣ ድሬዳዋ ከነማ ኢትዮ ኤሌክትሪክን 2-1 ሲረቱ፣ ሁለት ግጥሚያዎች ደግሞ ያለምንም ግብ አቻ ተለያይተዋል። በ6.5 ቅዱስ ጊዮርጊስ አናት ላይ ሲቀመጥ፣ በተመሳሳይ 6 በጎል ልዩነት አዳማ ከነማ ሁለተኛ፣ አዲስ አበባ ከተማና ደደቢት በኩል 3 ሶስተኛ ናቸው። የመጨረሻው አሳዛኝ ዜና የወጣቱ እግር ኳስ ተጫዋች በእሳት ቃጠሎ መሞት የበርካቶችን ልብ በሀዘን የሰበረ ሆኗል። በቅርቡ ለወጣት ብሔራዊ ቡድን ተመርጦ የተጫወተው የ22 ክብር አዳዊት ባሳለፍነው ሳምንት አጋማሽ በደረሰበት የእሳት ቃጠሎ ከሁለት ህጻናት ልጆቹ ጋር በአሳዛኝ ሁኔታ ህይወታቸው አልፏል። ፖሊስ የአካባቢውንና የሰዎች መረጃ አሰባስቦ የቃጠሎውን መንስኤ በማወቅ በምርመራ ላይ እንደሚገኝ የሟች ጓደኞቹ ሰሞኑን ለተለያዩ መገናኛ ብዙሃን ገልጸዋል። እኛም ውጤቱን ተከታትለን እናሳውቃለን። በእኔ በኩል ያለው ይኸው ነው። ሰለሞን
ገዛኸኝ ጽዮን መስቀልን ለሪፖርቱ አመሰግናለሁ። በዚሁ ልሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
ሰሎሞንና ገዛኸኝን እናመሰግናለን። እኛም ከዚህ ከስቱዲዮ ተከታዩ አፍሪቃ ነክ ርዕሶች ነው። አዘጋጅና አቅራቢ አዳነች ሳይ።
የተመራጩ ፕሬዚዳንት ዶናልድ ትራምፕ ለዩናይትድ ስቴትስ ፕሬዚዳንት ሆኖ መመረጥ በአፍሪካ በአጠቃላይ በተለይም ደግሞ በኢትዮጵያ ላይ ሊኖር ይችላል ስለሚሉት አንድምታ እንዲተነትኑ የአፍሪካ ጉዳይ ምሁር የሆኑትን ወይም መምህሩን ዶክተር አየለ በከሬ ጋብዘን ባለፈው ሰኞ ባቀረብነው የመጀመሪያ ክፍል ቃለ ምልልስ ማብራሪያ ሰጥተዋል። ለአንድ መቶ ዓመታት ያህል የዘለቀው የኢትዮጵያና የዩናይት ስቴትስ ግንኙነት ብዙም የሚለወጥ እንደማይመስላቸው ነው የተናገሩት። ዶክተር አየለ በመቀሌ ዩኒቨርሲቲ የቅርስ ጥበቃ ትምህርት ክፍል ተባባሪ ፕሮፌሰር ናቸው። በዚህ በዩናይት ስቴትስ በሚገኘው የኮርኔል ዩኒቨርሲቲም በአፍሪካ ጥናትና ምርምር ክፍል ለበርካታ ዓመታት አገልግለዋል። ያነጋገረቻቸው አዳነች ፍስሐዬ ናት። ትራምፕ አፍሪካ ከውጭ አገሮች ጋር ስለሚኖራት ግንኙነት ሲናገሩ የአሜሪካ ጥቅም መቅደም አለበት ሲሉ ምን ማለታቸው እንደሆነ በሚያብራሩበት ይጀምራሉ።
የአሜሪካ ትቅደም ሲሉ ምን ማለታቸው ነው? አሜሪካ ከሌሎች ሀገሮች ጋር የምታደርጋቸው ውሎች፣ የንግድ ውል ይሁን የወዳጅነት ውል፣ አንድ በአንድ መሆን አለበት፣ የሁለትዮሽ መሆን አለበት፣ ብዙሀንን ያጠቃለለ መሆን የለበትም ብለው በዘመቻው ጊዜ በጣም በሰፊው ተናግረው ነበረ። ይሄ እንግዲህ ይሄ ባይላተራል የሚሉት ነው። አሜሪካና ቻይና፣ አሜሪካና ራሻ፣ አሜሪካና ኢትዮጵያ ነው እንጂ አሜሪካና አፍሪካ ወይም ደግሞ አሜሪካና ኤሽያ መሆን የለበትም ባይ ናቸው። ምክንያቱም እሳቸው አሜሪካ ትቅደም ብቻ ሳይሆን ወደ ውስጥ ማየት አለባት ማለት ይሄ አሁን እንግዲህ በአሁኑ ጊዜ ግሎባሊዝም የሚባለው ግሎባላይዜሽን የሚባለው ዓለም አቀፍ ትስስር በጣም እየተስፋፋ በሚሄድበት ጊዜ ነው እንግዲህ ያንን አቋም የወሰዱት እና ያም እንግዲህ የሆነው ምንድን ነው የአሜሪካንን ስራዎች የአሜሪካንን ሰራተኞች ባዶ እጃቸውን አስቀመጠ። ስራዎች ወደ ቻይና ሄዱ፣ ወደ ሌሎች ሀገሮች ሄዱ። በዛ ምክንያት እኔ ፋብሪካዎችን እንደገና ከፍታለሁ፣ መንገድ አሰራለሁ ምናምን የሚሉት ነገር አለ። አሁን ለምሳሌ ብዙዎቹ አሜሪካን ሀገር የሚገዙት ህዝቡ የሚገዛቸው እቃዎች የሚሰሩት ቻይና ነው። ኢቨን የእሳቸው ልጅ ጫማ ብራንድ አላት የሚሰራው ቻይና ነው። እና ያ ቀርቶ ወደ አሜሪካ ፋብሪካዎቹ ተመልሰው ሰራተኞቹ እዛ እየሰሩ ምርት ያመርታሉ ማለት በአሁኑ ጊዜ የማይታሰብ ነው። ምክንያቱም ዋጋው ያንን ለማምረት የሚከፈለው ዋጋ በጣም ኃይለኛ ስለሆነ እዛ ሊያሰሩት አይችሉም። እንዲያውም ምንድን ነው የምናየው ትሬንድ አሁን ያለው ቻይና ውስጥ ያሉት ፋብሪካዎች ወደ አፍሪካ እየሄዱ ናቸው። የትርፋቸውን ስፋት ለማስፋት ወደ አፍሪካ እየሄዱ ነው። አሁን ለምሳሌ ከ1 ቢሊዮን ዶላር በላይ የፈጀ የጫማ ፋብሪካ ቻይና ኢትዮጵያ ውስጥ እያሰራች ነው ያለችው። በዛን ጊዜ የተናገሩት በስራ ላይ ሊያውሉት ይችላሉ ወይስ አይችሉም የሚለው አጠያያቂ ጉዳይ ነው እና እንደኔ ግምት ያ ነገር በስራ ላይ ሊውል አይችልም አሜሪካ ውስጥ። ሁለተኛ በአሁኑ ጊዜ እርሳቸው እርግጥ ከዎል ስትሪት ባለሀብቶች ጋር ትንሽ ግጭት አላቸው። ምክንያቱም ይህን ካምፔን በሚያካሄዱበት ጊዜ ባለሀብቶቹ ሀብት ያከማቹት ቻይና ፋብሪካ በመክፈት ነው። እሳቸውም በዛ ውስጥ ተሳትፈዋል። እንዴት አድርገው ያንን አቁመው ሰራተኛ ክፍሉን ወይም ደግሞ ይሄ ከፋብሪካ የተፈናቀለውን ወገን እንዴት እንደሚረዱት እሱ እንግዲህ በጣም አስቸጋሪ ሁኔታ ነው። ለዚህም ነው ብዙዎች ሰዎች በተግባር የሚውል ነገር አይደለም ነው ብለው አርጊው የሚያደርጉት።
ዩናይትድ ስቴትስ ለአፍሪቃ በአጠቃላይ እንዲሁም ለኢትዮጵያ የምትሰጠው የኢኮኖሚ እርዳታ ሊቀንስ ወይም ስነ ጭራሹ ሊቆም ይችላል የሚል ስጋትም አለ።
የአሜሪካና የአፍሪካ ግንኙነት በሶስት ነገሮች ላይ የተመሰረተ ነው። አንደኛው በንግድ፣ ሁለተኛው በእርዳታ፣ ሶስተኛው በሰዎች ዝውውር ወይም ደግሞ ስደተኞች ወደዛ በመሄድ ያንን በሚመለከት ነው። እርዳታን በሚመለከት እርግጥ ከዓለም ላይ ካሉ ሀገሮች በጣም ትልቅ እርዳታ ለአፍሪካ የምትሰጥ አሁንም አሜሪካ ናት። ያንን እርዳታ በመተሰጥበት ጊዜ በጣም ሆነ ነገሮችን ከመረመርን እርዳታ በመተሰጥበት ጊዜ አሜሪካ አስባ ይሄንን ባረክ ለራሴ ይጥቀመኛል ብላ የምታረጋው ነገር ነው። የጭፍን እርዳታ አይደለም። እና እንደ ኢትዮጵያ አይነት ሀገሮች እንደ ሩዋንዳ አይነት ሀገሮች በጣም ተጠቃሚዎች ናቸው። እንደውም ሰፊው ባጀታቸው በሱ ላይ የተያዘ ነው። እና እርግጥ አንቺ እንዳልሽው አሁን እሳቸው ቶሎ ብለው እርዳታው ይቀነስ ብለው ከቀነሱ ቅድም ያነሳነው ነጥብ አለ። የጸጥታ ጉዳይ አለ። የጽንፈኞች ጉዳይ አለ። እና እነዚህ ሀገሮች ከፍተኛ ሮል ሚና የሚጫወቱ ሀገሮች ናቸው። እና ያ እርዳታው መጠን ከቀነሰ እንግዲህ ምንድን ነው የስራ እጥረት ይኖራል፣ ችግሩ ሊስፋፋ ይችላል። እና ከዛ አንጻር ደግሞ በቀላሉ ወደነ አልሸባብ ወደነ ቦኮ ሀራም የሚገባው ወጣት ይበዛል ማለት ነው። እና በተለይ እነዚህ ዋና ዋና ሚና የሚጫወቱትን ሀገሮች ላይ የሚያረጉትን እርዳታ ያቋርጣሉ ብዬ ፈጽሞ አላስብም።
እንግዲህ የሚሉኝ ያሉት በምርጫ ጊዜ የተነገረ ልፈፋና በተግባር ሲመጣ ብዙ ነገሮች ሊለወጡ ይችላሉ ነው የሚሉኝ ያሉት። እንግዲህ
ልክ ነው። ለሱ ታሪካዊ ምሳሌ የሚሰጠን የቀድሞ ፕሬዚዳንት ሬጋን ናቸው። የቀድሞ ፕሬዚዳንት ሬጋን በጣም ብዙ ነገሮች ተናግረው ነበረ። በምርጫው ጊዜ ፕሬዚዳንት በሆኑበት ጊዜ በተቻላቸው መጠን ወደ መሀል መስመር ለመግባት ሞክረዋል እና አንዳንድ ተራማጅ ተብሎ ሊጠቀስ የሚችል ስራዎች ሰርተው ነው ያለፉት። ጆርጅ ቡሽንም ብንወስድ ተመሳሳይ ሁኔታ እናያለን። ጆርጅ ቡሽ በተለይ በአፍሪካ ኤድስ እንዳይስፋፋ ከፍተኛ ሚና የተጫወቱ ፕሬዚዳንት፣ ሪፐብሊካዊ ፕሬዚዳንት ናቸው እና የአሜሪካ ታሪክ የሚያሳየን እሱ ነው። ስልጣኑን ከያዘ በኋላ ያሉት ሪያሊቲዎች እየገፋፏቸው ወደ መሀል መስመር ነው የሚሄዱት። አሜሪካ ሀገር ደግሞ የፕሬዚዳንቱን ስልጣን የሚገታ ስርዓት አለ እና ያ ስርዓቱ ይገታቸዋል ብዬ ነው የማስበው።
ዶናልድ ትራምፕ የአየር ንብረት ለውጥ ሊያስከትለው የሚችለው ችግርን በሚመለከት በጥርጣሬ አይን ነው የሚያዩትና የተደረጉት ውሎች ሁሉ ላይራመዱ ይችላሉ ወይም ሊዳከሙ ይችላሉ የሚል አመለካከትም አለ።
እሱ በጣም ጥሩ ነጥብ ነው። እንደውም እንግዲህ ከሁሉም እስካሁን ከተናገሩት ውስጥ ወደ ፖሊሲ ተቀይሮ ስራ ላይ ከዋለ ከፍተኛ አደጋ ሊያመጣ የሚችለው ይሄ የአየር ለውጥ ላይ ያላቸው አቋም ነው። ምክንያቱም አንደኛ በፓሪስ በተደረገው የአየር ለውጥ የተባበሩት መንግስታት ስብሰባ 195 ሀገሮች ተስማምተው አሜሪካንም ከፍተኛ ሚና በፕሬዚዳንት ኦባማ በኩል ተጫውታ ስምምነት ለመድረስ ችለዋል። ስምምነት እንግዲህ ሊደርሱ የቻሉት ምንድን ነው? በአሁኑ ጊዜ የሚለቀቁት ጋዞች በተለይ ከከሰልና ከነዳጅ የሚለቀቁት ጋዞች ሙቀት እየጨመሩ በቀጥታ ከፍተኛ አደጋ እያደረሱ ያሉት የት ነው? እነዚህ ትናንሽ ሀገሮች እንደ ኢትዮጵያ አይነት አፍሪካ፣ ኤዥያ ውስጥ እዛ ነው እንግዲህ ከፍተኛ አደጋ እየጣሉ ያሉት። እና ምክንያቱም የሚገለጠው ያ ሙቀት የሚገለጠው በምንድን ነው? አንዳንድ ጊዜ ኃይለኛ ዝናብ በመጣል አንዳንድ ጊዜ ደግሞ በጣም ድርቅ በመኖር ላይ ነው። እና እንግዲህ የሚሉት ምንድን ነው? ይሄ ሙቀቱ እየጨመረ ከሄደ ትናንሽ ገበሬዎች አፈራቸው በጣም ስል ደረቅ ከሰል ድንጋይ ስለሚሆን ሊያርሱ የማይችሉበት ሁኔታ ይፈጠራል። እና አንዳንዶቹ ግምት በሚቀጥለው 20-30 ዓመት እስከ 180 ሚሊዮን እነዚህ ትንንሽ ገበሬዎች ሊሞቱ ይችላሉ ነው የሚለው እንግዲህ የተሰጠው ግምት። በየአመቱ የአየር ለውጥ የሚደረገው ስብሰባ ሞሮኮ ማራኬሽ እየተካሄደ ነው ያለው እና እነዛ ሰዎች የእሳቸው መካድ እና እዛ ደግሞ ስብሰባውን እያደረጉ ስላለ ያላቸው ምርጫ ምንድን ነው? እንግዲህ እሳቸው ልክ ይሄ የለም ለውጥ የለም የሚሉትን ተከትለው ከስብሰባው ውስጥ ወይም ደግሞ አሁን ከሚደረገው ውይይት ውስጥ አሜሪካን እንድትወጣ ሊያደርጉ ይችላሉ። ወይም ደግሞ እነዛ በሞሮኮ ላይ ስብሰባ የሚያደርጉት አሜሪካንን ሊያስወጡ ይችላሉ።
ውይይታችን ከማብቃታችን በፊት እስካሁን ያልተጠቀሰ ለማለት የሚፈልጉት ነገር ካለ?
የእሳቸው በተለይ አፍሪካን በሚመለከት እንደ ቅጣት አይነት ነገር ወይም ደግሞ ጥናት ያልተደረገበት ወቀሳ የሚያደርጉት ነገር አፍሪካኖችን ሌላ ምርጫ እንዲፈልጉ ያደርጋቸዋል። በአሁኑ ጊዜ አሜሪካ ብቻ አይደለችም በጣም የለማች በጣም ወደፊት የገፋች። በአሁኑ ጊዜ ብዙ ምርጫዎች አሉ። ቻይና አለ፣ ቱርክ አለ፣ ህንድ አለ፣ ሌሎችም አሉ። አፍሪካኖችም ከነሱ ጋር በጣም ሀገር ቀያሪ፣ የኢኮኖሚ እንቅስቃሴ ቀያሪ ግንኙነት መስርተዋል እና አፍሪካ እንደ በፊቱ እንደ ቅኝ አገዛዝ ጊዜ በማስፈራራት በመዝለፍ በመስደብ ልትደናገጥና ልትረበሽ ትችላለች ብዬ አላስብም።
እሺ እንግዲህ ዶክተር አየለ በከሬ ለሰጡኝ ሰፊ ማብራሪያ በጣም አመሰግናለሁ።
እኔም እድሉ ስለተሰጠኝ በጣም እጅግ አመሰግናለሁ።
አድማጮች አሁን ከመጨረሻው የምሽቱ ቅንብር ላይ ደርሰናል። ፕሮግራሙ አዘጋጅና ሰለሞን አባተ ነው። ዝግጅቱ ጤና
አሉላ። ወደ ጤና ዛሬ ስንሸጋገር አንድ ነገር ልብ ያልክ ይመስለኛል። ዛሬ ህዳር 12 ነው።
ትክክል። ህዳር ሲታጠን
ይባላል። ህዳር ሚካኤልም የሚሉ አሉ። ጤና መጪው ጊዜ ነው ማለት ነው። በሽታ ተቃጥሎ ይወጣል ዛሬ ማለት ነው። በብዙ አካባቢዎች በኢትዮጵያ ውስጥ ይህ ልማድ ነው። እናም ከዛሬው የቪኦኤ ጤና ዝግጅት ጋር ገጥሟል። እንግዲህ ሰሞኑንም ከአዲስ አበባ ዘጋቢዎቻችን እንዲሁም መቀሌም ካለው የተለያዩ ዘገባዎችን በህዳር እና በጤና አጠባበቅ ላይ እንጠብቃለን። ጤና ይስጥልን የተከበራችሁ አድማጮች። ከዛ ወጣ ብለን ግን ኤድስና ወባ የዛሬ የጤና ዝግጅታችን አበይት ርዕሶች ናቸው። ኤች አይ ቪ በደማቸው ውስጥ ያለ ሰዎች አሁን ከማንኛውም ጊዜ በተሻለ ሁኔታ መድኃኒት እንደሚያገኙ ተገልጿል። ይህ የተነገረው የፊታችን ህዳር 22 በአስር ቀን ውስጥ ማለት ነው ታስቦ የሚውለውን የዓለም ኤድስ ቀን ምክንያት በማድረግ በወጣ የጥናት ሪፖርት ላይ ነው። ይህ ጥረት በዓለም ዙሪያ ከኤድስ ጋር በተያያዙ በሽታዎች ይጠፋ የነበረውን ሕይወት ቁጥር በእጅጉ እንዲቀንስ ማድረጉን የጥናቱ ውጤት ተናግሯል። ጄኔቫ የምትገኘው ሪፖርተራችን ሊሳ ሽላይን ከተባበሩት መንግስታት ድርጅት የኤድስ መርሃ ግብር ያጠናቀረችው ዘገባ እንደሚለው ሪፖርቱ በዚህ እየተጠናቀቀ ባለው የአውሮፓ ዓመት ከኤድስ ጋር በተያያዙ በሽታዎች ምክንያት ሕይወታቸው ያለፈ ሰዎች ቁጥር ከአንድ ሚሊዮን ትንሽ ከፍ እንደሚል ጠቅሶ ከአስር ዓመታት በፊት ግን ይህ አሃዝ እጥፍ እንደነበር ያነጻጽራል። የተባበሩት መንግስታት የኤድስ መከላከያና መቆጣጠሪያ መርሃ ግብር ዩኤን ኤድስ እንደሚለው ይህ መሻሻል የታየው ኤች አይ ቪ በደማቸው ውስጥ ያለ 18 ሚሊዮን የሚሆኑ ሰዎች ጸረ ኤች አይ ቪ ኤድስ መድኃኒት ስለሚያገኙ ነው። ድርጅቱ እስከ አውሮፓውያኑ 2020 ዓ ም ወይም በኢትዮጵያ እስከ 2012 ዓ ም አካባቢ ማለት ነው በመጪዎቹ ሶስት ዓመታት የኤች አይ ቪ ኤድስ መድኃኒት የሚያገኙና የሚወስዱትን ሰዎች ቁጥር ወደ 30 ሚሊዮን ለማሳደግ ያወጣውም እቅድ እየተሳካ መሆኑ ተጠቅሷል። ፒተር ጋይስ የተባበሩት መንግስታት የኤድስ መከላከያ የኤች አይ ቪ ኤድስ መከላከያ መርሃ ግብር ዩኤን ኤድስ የስልታዊ መረጃና ግምገማ ኃላፊ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ለኤች አይ ቪ መከላከያ ፕሮግራምና ለሕክምና ተጨማሪ ገንዘብ ከተመደበ ድል ማድረግ እንደሚቻል እምነታቸውን ተናግረዋል።
Like the funding is there and the
መጀመሪያ እስከ 2020 ዓመተ ምህረት እንደ አውሮፓውያን የዘመን አቆጣጠር የሕሙማንን ቁጥር ለመቀነስ የሚያስፈልገውን ወጪና መደረስ ያለባቸውን የመከላከያ ማዕዘናት ከግምት ውስጥ አስገባን። ከዚያም እስከ 2030 ዓመተ ምህረት ድረስ የኤችአይቪ ወረርሽኝ ማብቂያ ሊበጅለት ይቻላል ስንል ከድምዳሜ ላይ ደረስን። ገንዘቡ ከሌለ ግን ይህን ግብ እውን ማድረግ ፈጽሞ አይቻልም።
ዩኤን ኤድስ አሁን በየዓመቱ በኤችአይቪ ኤድስ መከላከልና መቆጣጠር ስራ ላይ የሚያውለው ገንዘብ 19 ቢሊዮን ዶላር ነው። ወረርሽኙን በኢትዮጵያ ቆጣጠር በ2022ና 23 ዓመተ ምህረት ለማቆም ግን ለሚቀጥሉት 7 ዓመታት በየዓመቱ 26 ቢሊዮን ዶላር እንደሚያስፈልገው ገምቷል። እንደቀደሙት ዓመታት ሁሉ የኤችአይቪ ስርጭት ከፍተኛ መሆኑ የሚታየው ከሳሐራ በስተደቡብ ባሉ ሀገሮች ውስጥ ነው። በተለይ በዚያ የዓለም ክፍል ይላሉ ፒተር ጋይስ። በተለይ ከታዳጊነት ለአቅመ ሔዋን የሚሸጋገሩ ወጣቶች ከማንኛውም ሰው በባሰ ሁኔታ ለኤች አይ ቪ ተጋላጭ ናቸው።
There is evidence presented in the report that shows that young
እድሜያቸው ከ15 እስከ 19 የሚደርስ ወጣት ሴቶች በከፍተኛ ቁጥር ለቫይረሱ እንደሚጋለጡ ማስረጃ መኖሩ በሪፖርቱ ተመልክቷል። በአንዳንድ ጥናቶች ለምሳሌ የሚያህል በደቡባዊ አፍሪካ አዲስ ለቫይረሱ ከሚጋለጡት ውስጥ 90% ወጣት ሴቶች መሆናቸው ታውቋል።
የተከበራችሁ አድማጮች ለጤና ፕሮግራም ለዛሬ ያዝነው ሰዓት ተጠናቋል። ቀሪዎቹን ይዘቶች በመጪው ዝግጅት ይዘንላችሁ እንቀርባለን። ለመሰናበቻ ያህል ግን ያዝነው የአውሮፓ ዓመት የ2016 የአፍሪካ ሴቶች እግር ኳስ ዋንጫ ውድድር ከትናንት በስቲያ ቅዳሜ በካሜሩን ዋና ከተማ ያውንዴ ላይ ተጀምሯል። በመክፈቻው አስተናጋጇ ካሜሩን ግብፅን 2-0 ማሸነፏን የስፖርት አዘጋጅ ሰለሞን ክፍሌ አሁን ስቱዲዮ ሰጥቶናል። ዝግጅታችን በዚሁ አበቃ።
ያስተናገድናቸው አሉላ ከበደና
እኔም ሰሎሞን አባተ ነን።
የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።